ባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ረቡዕ ከድምጽ ስቱዲዮ ጀምረናል።
በቅዳሜው ጥቃት የተገደሉት የአማራ ክልላዊ መንግስት ፕሬዚዳንት ዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደና የፕሬዚዳንቱ አማካሪ አቶ እዘዝ ዋሴ የቀብር ስነ ስርዓት ዛሬ በባህር ዳር ከተማ ተከናውኗል።
ዛሬ እጅግ በሪ በሆነ የሀዘን መንፈስ ያለን
እነሱ አይገባም ነበር። አንድ ቀን እንኳን።
በሌላ በኩልም በተመሳሳይ ቀን በአዲስ አበባ በመኖሪያ ቤታቸው ህይወታቸው ያለፈው የመከላከያ ሰራዊት ኢታማዦር ሹም ጀነራል ሰዓረ መኮንንና እንዲሁም በጥሮታ ላይ የሚገኙት ብርጋዴር ጀነራል ገዛይ አበራ የቀብር ስነ ስርዓትም በመቀሌ ተከናውኗል።
በኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት ግቢ መኖሪያ ቤት ተገኝተው ቃለ ምልልስ ያካሄዱት ሁለት ጋዜጠኞች በለቱ የነበረውን ሁኔታ ያጋሩናል። ቆየት ብሎ ይሰማል።
ነው የገባ ነው። እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን።
በሌላ በኩልም እኛም ታግተን ነበር ያሉ አቶ ንጉሱ አያሌውን የእንግዶች ማረፊያ ማዕከል ቡድን መሪ ይዘናል።
መጥተው ድረስ አሉና በቃ ደግሞ ባላችሁበት በትንት እንዳትንቀሳቀሱ፣ ትንቀሳቀሳችሁ በቤታችሁ ላይ ችግር ይፈጠራል፣ ለራሳችሁ ስትሉ ባላችሁበት እንዳትንቀሳቀሱ አሉ።
የዚህ ሁሉ ድርጊት ፈጻሚ ናቸው በሚል ተጠርጥረው በኋላ ላይ በህይወታቸው ያለፈው የብርጋዴር ጀነራል አሳምነው ጽጌ ቀብር ስነ ስርዓትም ዛሬ ሰኔ 19/2011 ዓ.ም በላሊበላ አብያተ ቤተክርስቲያናት በቤተ ጊዮርጊስ የቀብር ስነ ስርዓታቸው መፈጸሙ የላሊበላ ከተማ አስተዳደር አስታውቋል። ሁሉንም ዝርዝር ይዘን እንመጣለን።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። አብራችሁን አምሹ። ዜናው ይቀድማል።
አጠራጠር ላሉ የዜናዎቻችን ተመልሰን መጥተናል። የባላደራ ምክር ቤት አባላት ተፈጽሟል ከተባለው የመፈንቅለ መንግስቱ ጋር በተያያዘ በሽብር ፍርድ ቤት ተከሰው ፍርድ ቤት ቀረቡ። የፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመሆን በአንድ መዝገብ ስድስት ተጠርጣሪዎችን ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርበዋል። ተጠርጣሪዎቹ በሪሁን አዳለ፣ መርከቡ ኃይሌ፣ ስንታየው ቸኮል፣ ጊዲዮን ወንደሰን፣ ማስተዋል አረጋ፣ አቶ ሀየሎም ብርሃኔ ሲሆኑ ፖሊስ ግለሰቦቹ በአማራ ክልል ተፈጸመ በተባለው መፈንቅለ መንግስት በአዲስ አበባው ግድያ እጃቸው አለበት፣ በተለያየ ደረጃ ተሳትፎ ያላቸው ስለሆነ ጠርጥሬያቸዋለሁ፣ ህገ መንግስታዊ ስርዓት ለመዳድ በሽብር ተግባር ተሳትፈዋል ማለቱን ከተከሳሾቹ የአራቱ ጠበቃ የሆኑት አቶ ሄኖክ አክሊሉ ለቢቢሲ ተናግረዋል። አቶ መርከቡ ኃይሌ፣ አቶ ስንታየው ቸኮልና አቶ ጌዲዮን ወንደሰን የባላደራ ምክር ቤት አመራሮችና አባሎች ናቸው ተብሏል። አቶ በሪሁን አዳነ ጋዜጠኛ፣ አቶ ማስተዋል አረጋ ደግሞ የኮሌጅ መምህር መሆናቸውን ጠበቃ ሄኖክ አክሊሉ ገልጸዋል። ከህንድ ጋር ጥብቅ የሆነ ግንኙነት እንደሚፈጥር የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሁለቱ አገሮች በወዳጅነት መንፈስ ልዩነቶቻቸውን በንግድና በሌሎች ጉዳዮች እንደሚፈቱ ተስፋቸውን ገልጸዋል። የአሜሪካ ከፍተኛ ዲፕሎማት ከህንዱ አቻቸው ኤሲጃ ሻን ጋር በመሆን ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ዛሬ ረቡዕ በተገናኙበት ወቅት ነው ይህንን ያስታወቁት። ጠቅላይ ሚኒስትር ሞዲ ድጋሚ ከተመረጡ ወዲህ የሁለቱ አገሮች ከፍተኛ ባለስልጣናት ሲገናኙ ይህ የመጀመሪያቸው መሆኑ ነው። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ቀሪ እና ትኩረቱን በዚህ ተፈጽሟል በተባለው የመፈንቅለ መንግስት ላይ ትኩረት ያደረገ ዘገባችንን አዳምጡ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ቀደም ሲል ወደ አስተዋወቅናችሁ ፕሮግራም ነው አሁን የምናልፈው። እንግዲህ ቅዳሜ ዕለት ተፈጽሟል የተባለው የመፈንቅለ መንግስት ሙከራ የተገደሉት የአማራ ክልላዊ መንግስት ፕሬዚዳንት ዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደና የፕሬዚዳንቱ አማካሪ የአቶ እዘዝ ዋሴ የቀብር ስነ ስርዓት ዛሬ ረቡዕ በባህር ዳር ቅዱስ ቤተ ገብርኤል ቤተ ክርስቲያን ተከናውኗል። ይህንን ክንውን በምስል ሲከታተል የቆየው ሀብታሙ ተከታዩን ዘገባ ይዟል።
ቅዳሜ አመሻሽ ላይ በድንገት በደረሰ ጥቃት የተገደሉት ሶስት ከፍተኛ አማራ ክልል ሹማምንት ሽኝት ዛሬ በባህር ዳር ከተማ ዓለም አቀፍ ስቴዲየም ተካሂዷል። በሽኝቱ ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን የክስተቱን ልብ ሰባሪነት ጠቅሰው ድርጊቱን አውግዘዋል።
ዛሬ እጅግ በሪ በሆነ የሀዘን ያለን ልጅነታቸውን ሳይጨርሱ ለሕዝብ አገልግሎት ሕይወታቸውን ማኅበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ከሰዓታት በፊት ከሶስቱም ጋር በተከታታይ ስለ መጪው ስራዎቻችን እኔ በሄድኩበት ጉዞ ለሰራቸው ስለሚገቡ ጉዳዮች ምክረ ሐሳቦቻችንን በስልክ ተወያይተን ነበር። ሰው ባሰበው አይውልምና ያልተጠበቀው ሆነ። ታዲያ ያገሬ ሰው ይሄን ምን ይሉታል ከተባለ እጅግ አሳዛኝ ትራጂክ ጨካኝነት የተሞላበት ድርጊት ነው።
ጎንደር ደብረ ታቦር ተወልደው ያደጉትና እስከ ዕለተ ህልፈታቸው ድረስ የአማራ ክልላዊ መንግስት ፕሬዚዳንት ሆነው ያገለገሉት ዶክተር አምባቸው መኮንን በዛሬው ስነ ስርዓት ከተዘከሩት መካከል አንዱ ናቸው። በስነ ስርዓቱ ላይ ከተነበበው ታሪካቸው እንደሰማ ነው በቅርብ ዓመታት ማለትም ከጥቅምት 22 ቀን 2009 እስከ ግንቦት ወር 2010 ዓ ም ድረስ የከተማ ልማትና ቤቶች ልማት ሚኒስትር ከግንቦት 2 ቀን 2010 ዓ.ም እስከ ህዳር ወር 2011 ዓ.ም ድረስ በኢፌዴሪ መንግስት የኢንዱስትሪ ሚኒስቴር ከህዳር 2011 ዓ.ም ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የመሰረተ ልማት አማካሪ ሚኒስትር ሆነው ሰርተዋል። በስርዓተ ሽኝታቸው ላይ ልጃቸው ማዓዛ አምባቸው የዶክተር አምባቸውን መልካም ስብዕና በተመለከተ ይህንን ብላለች።
እሱ ያቀይቶ መስክ ልጅ ነው። የቀን ጠፍት ስላሴ ያቀይቶ መስክ ልጅ ነው። እሱ የአማራ ልጅ ነው። እሱ የአማራ ህዝብ ልጅ ነው። እሱ የኢትዮጵያ ህዝብ ልጅ ነው። ደሙ ውስጥ ያለው ኢትዮጵያ ብቻ ናት። ኢትዮጵያ ብቻ ናት። ደሙ ውስጥ ያለው ደሙ ውስጥ ያለው ደሙን አፈሰሱት። ኢትዮጵያን አፈሰሷት። ኢትዮጵያን አፈሰሷት። ደሙን ብታዩት ደሙን ብታዩት ኢትዮጵያ ብቻ ናት። ባንዲራ ናት። ደሙ ባንዲራ ናት። ኢትዮጵያና ፈሰሷት። ኢትዮጵያና ፈሰሷት። ኢትዮጵያና ፈሰሷት። ኢትዮጵያና ፈሰሷት። እንኳን እሱ ደሙ ውስጥ እኛ ውስጥ ያለውን ህዝብ ያውቀዋል። ልጆቹን እንኳን ትቶ ነው የመጣው። አትሂድ ሰው ይቅርብ። ይሄ ሞቀ ቤት፣ ይሄ ደመቀ ቤት፣ ይሄ ሁልጊዜ ፋሲካ የሆነ ቤት እንትተ አትሂድ። ቤታችን የገበሬ ቤት ነው። የገበሬ ቤት ነው። ቤታችን የገበሬ ቤት ነው። ህዝቡ ሁሉ የሚመጥ ነው። እኔ ኢትዮጵያዊ ነኝ። አባቴ ደም ኢትዮጵያዊ ነው። የእኔ ደም ኢትዮጵያዊ ነው። ደሜን ብታዩት አረንጓዴ፣ ቢጫ፣ ቀይ ነው። ኢትዮጵያዊ ነን እኛ። እኔ ጀግና ልጅ ነኝ። አላፍርም። የትም ሂጄ እኖራለሁ። ስማቸው ብቻ ይበቃኛል።
ለበርካታ ዓመታት የስቴ ወረዳን በተለያዩ ኃላፊነቶች አገልግለዋል። ከህዳር 2003 ዓ ም እስከ ታህሳስ 2004 ዓ ም የደቡብ ጎንደር ብአዴን ጽህፈት ቤት ኃላፊም ነበሩ። ከ2004 እስከ 2009 ዓ ም ደግሞ የደቡብ ጎንደር ዞን ዋና አስተዳዳሪ በመሆን ሰርተዋል። አቶ ዘዝዋሴ ከ54 ዓመታት በፊት በጎንደር እስቴ ነበረ የተወለዱት። ቅዳሜ ዕለት በሰው እጅ ሕይወታቸው ከመጥፋቱ በፊት በአማራ ክልል የርዕሰ መስተዳደሩ የህዝብ አደረጃጀት አማካሪ በመሆን ያገለገሉ ነበር። ዛሬ በተከናወነው ሽኝታቸው ላይ ልጃቸው ይህንን አጭር መልእክት አስተላልፈዋል።
እነሱ አይገባም ነበር። እነሱ አይገባም ነበር። አንድ ቀን እንኳን ጊዜ ሳይሰጥ አንድ ወደ ቤታቸው ሳያርፍ ሙሉ ጊዜያቸውን ለሀገራቸው ለድርጅታቸው ሲፋትኑ ነው ያለፉት። ጀግና ናቸው። እንደሞቷን ቀጥሮ አባቶቻችን አሉ።
ባግኖ በመስራት ላይ ነበሩ። የምስራቅ ጎጃም ዞን አቅም ግንባታ መምሪያ ኃላፊ፣ የደብረ ማርቆስ ከተማ ከንቲባ፣ የምስራቅ ጎጃም ዞን አስተዳዳሪ፣ የአዴፓ የገጠር ፖለቲካና ደረጃጀት አማካሪ፣ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ከሰሩባቸው ስፍራዎችና ኃላፊነቶች መካከል የሚጠቀሱት ናቸው። አቶ ምግባሩ ከበደ አብሯቸው በቅዳሜ ጥቃት ከተገደሉት የአማራ ክልል በሚገኘው ገብርኤል ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። ስነ ምግባሩ ልጃቸው ናት ይህንን ብላለች።
የኔ አባት ጠንካራ ነው። የኔ አባት አምባቸው ጠንካራ ነው። እዘዝም ጠንካራ ነው። እንደ ፍቅራቸው ነው አንድ ላይ የተሰበሰቡ እንግዲህማ ጀግንነታችሁ ነው እንጂ ሌላ ለማባቴ እንግዲህማ ጀግንነታችሁ ነው። እንግዲህማ ተጠራርታችኋል አባቴ። የዚህ ፍቅር ቢቀርባችሁ ነበር የሚሻል አባቴ። እንግዲህማ
እነዚህን ዘገባዎች ከባህር ዳር ስታጠናቅር የቆየችው አስቴር ምስጋናው ያጠናቀረችልን ዘገባ ነበር። በኢንተርኔት ምክንያት አልደረሰልንም። በተጨማሪም እንደዚሁ አዲስ አበባ ላይ የተገደሉት የጀኔራል ሰዓረ መኮንንና የብርጋዴር ጀኔራል በጡረታ ላይ የነበሩት ገዛይ አበራም እንዲሁ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽባሃ እያጠናቀረ ነበር። እንዲሁ በኢንተርኔት ምክንያት እስካሁን አልደረሰልንም። ነገር ግን የቀብር ስነ ስርዓታቸው በዛው በመቀሌ ከተማ ዛሬ በከፍተኛ ሀዘን ድባብ ውስጥ መከናወኑን ዘጋቢያችን ነግሮናል። በተጨማሪም
እንግዲህ ከዚህ ጋር በተያያዘ ጥቃቱን አስተባብረዋል የተባሉትና ከመንግስት የጸጥታ አስከባሪዎች ጋር በተደረገ የተኩስ ልውውጥ እንደተገደሉ የተሰሙት ጀነራል አሳምነው ጽጌ ስርዓተ ቀብር ዛሬ ከሰዓት በኋላ በላሊበላ እንደተፈጸመም ተሰምቷል።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል እንዳስተዋወቅ ነው ከሪፖርተሮቻችን ስንጠባበቅ የነበረው ዘገባ ስላልደረሰ ወደ ተከታዩ ዘገባችን እናልፋለን። የባላደራ ምክር ቤት አባላት ከመፈንቅለ መንግስቱ ጋር በተያያዘ በሽብር ክስ ፍርድ ቤት ቀረቡ። የመለስካቸው አመሀ በተከታዩ ዘገባ ይዳስሰዋል።
ሰኔ 5 ቀን 2011 ዓ.ም ተሞክሯል በተባለው የመፈንቅለ መንግስት ወይም ፍረ መንግስት ሙከራ ላይ በባህር ዳርና በአዲስ አበባ በተፈጸሙ ግድያዎች በተለያየ መልኩ ተሳትፈዋል ሲል የጠረጠራቸውን 6 ሰዎች ፖሊስ ዛሬ ፍርድ ቤት አቀረበ። ፖሊስ በጥርጣሬ ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ያቀረባቸው በሪሁን አዳነ፣ ስንታየው ቸኮል፣ መርከቡ ኃይሉ፣ ጌዲዮን ወንድወሰን፣ ማስተዋል አረጋና ሀየለን ብርሃነ ይባላሉ። ፖሊስ በፍርድ ቤቱ እንዳስረዳው የስድስተኛውን ተጠርጣሪ የአየሮምን ጉዳይ ለየት የሚያደርገው ትናንት ከአዲስ አበባ የአስከሬን ሽኝት በተከናወነበት ዕለት የጦር መሳሪያ ታጥቆ በባለስልጣናት ላይ ጉዳት ሊያደርስ ሲል ተይዟል ብሏል። ስለሆነም በተጠርጣሪዎቹ ላይ ይበልጥ የማጣሪያ ምርመራ ለማካሄድ በሽብር ወንጀል ሕጉ መሰረት የ28 ቀን የምርመራ ጊዜ እንዲፈቀድለት ፖሊስ አመልክቷል። ለተጠርጣሪዎች የቆሙት ጠበቃ አቶ ሄኖክ አክሊሉ የፖሊስን ጥያቄ ተቃውመዋል። እንደ ጠበቃው ሙግት ተጠርጣሪዎቹ የቀረበባቸው አቤቱታ በመፈንቅለ መንግስት እንጂ በሽብር ወንጀል ሊሆን አይገባም፣ በመፈንቅለ መንግስት የቀረበ ጥርጣሬ ደግሞ ዋስትና ሊያስከለክል ስለማይችል ደንበኞቻቸው በነጻ እንዲለቀቁ ጠይቀዋል። የፖሊስ ጥርጣሬ በጥቅል የቀረበ ነው። ድርጊቱን ፈጽሞ ከሆነ የእያንዳንዳቸው የድርጊት ድርሻ አልተገለጸም። በተጨማሪም ፖሊስ ተጠርጣሪዎችን በእስር ለማቆየት የሚቀረውን የምርመራ ስራም አልዘረዘረም። ስለሆነም ፍርድ ቤቱ የምርመራ መዝገቡን አስቀርቦ እንዲመረምረው አመልክተዋል። ፍርድ ቤቱም ፖሊስ ተጠርጣሪዎቹን የወንጀል ድርጊት ድርሻ በግልጽ ዘርዝሮ እንዲያቀርብ፣ በቀጣዩ ቀጠሮም የምርመራ መዝገቡን ይዞ እንዲቀርብ በማለት የጠበቃውን ተቃውሞ በማለት ፖሊስ የጠየቀውን የ28 ቀን የምርመራ ጊዜ ፈቅደዋል። ፍርድ ቤቱም ለ5/7/2011 ዓ.ም ተለዋጭ ቀጠሮ ሰጥቶ ተነስተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ቀጣዩ ዘገባ እናመራለን። ቅዳሜ ሰኔ 15 ምሽት በባህር ዳርና በአዲስ አበባ በከፍተኛ የመንግሥት ባለሥልጣናትና የጦር መኮንኖች ላይ ግድያ ከተፈጸመና መንግሥት ጉዳዩ የመፈንቅለ መንግሥት ሙከራ መሆኑን ከገለጸ በኋላ በኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት ግቢ መኖሪያ ቤት ተገኝተው ቃለ ምልልስ ያካሄዱ 2 ጋዜጠኞች በዕለቱ የነበረውን ሁኔታ ለአሜሪካ ድምፅ አጋርተዋል። ጽዮን ግርማ በጉዳዩ ላይ ዝርዝር አላት።
አቶ ሰጠኝ እንግዳው የአማራ ብዙሃን መገናኛ ድርጅት የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ነው። የአማራ መገናኛ ብዙሃን ጋዜጠኛም ነው። አዲስ አበባ 4 ኪሎ አካባቢ የሚገኘው የተደራጀው የአማራ መገናኛ ብዙሃን ድርጅትም ይመራል። ቀዳሜ ምሽት ሰኔ 15 ቀን በጠቅላይ ሚኒስትር አብይ አህመድ መኖሪያ ቤት ውስጥ ስለነበረው ቃለ ምልልስ አጋርቶናል።
ወደ 5 ሰዓት አካባቢ ነው አቶ ንጉሱ ለኔ የደወለልኝ። እዚሁ አዲስ አበባ ከደወለልኝ በኋላ በቴሌቪዥንና እኛ በቦታው እንድንደርስ ነበር የተነገረን። በሰዓቱ በጣም የመሸ ሰዓት ስለነበረ አብሮኝ የነበረው ጋዜጠኛ ጋሻው እዛ አንድ ሰፈር ስለነበረን ያለን አማራጭ ራዳ ከተራይተን ወደ 4 ኪሎ ቢሮችን መምጣት ነው። ወደ 4 ኪሎ ከመጣን በኋላ ከር ወደ ጠቅላይ ሚኒስትር ጽህፈት ቤት ነው የገባ ነው። እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን። ስለዚህ ባለሙያም ስላልነበረን እንደ ካሜራማኑ እኔ ነኝ የቀረጽኳቸው። ጋሻው ጋዜጠኛ ሆኖ እሱ ነው ፊት ለፊት ሲጠይቃቸው የነበረው። ያው አንድ ጊዜ ነው መልእክታቸውን ያስተላለፉት። እንግዲህ ልክ ስንወጣ የኢትዮጵያ ቴሌቪዥን ጋዜጠኞች እዚሁ በር ላይ ነበሩ። ስለዚህ በወቅቱ ባህር ዳርም አዲስ አበባም ኢንተርኔት ስለተቋረጠ ወደኛ ወደ አማራ ቴሌቪዥን ማስተላለፍ ስለማንችል ያለነው አማራጭ ከኢትዮጵያ ቴሌቪዥን ጋዜጠኞች ጋር አብረን ወደ ኢትዮጵያ ቴሌቪዥን ሄድን። ወደ 6 ሰዓት አካባቢ ነው የደረስነው። 6:50 ያው ሰዓቱ ወደዛ አካባቢ ነው። ስለዚህ ያው እንደቀረጽን ከነ ሙሉ ካሜራችን ሄድን ኢትዮጵያ ቴሌቪዥን ገብተን አስተላልፈን በዛ ሰዓት አጋጣሚ ለፋና ለአቶ ብሩክ እኔ ደወልኩላቸው፣ ለዋልታም ደወልኩላቸው። ሊንክ አድርጋችሁ የጠቅላይ ሚኒስትሩ መግለጫ ስላለ እሱ መንገድ ብናስተላልፈው የሚል መልእክት ለእነሱም እዛው ኢትዮጵያ ቴሌቪዥን ውስጥ እዛ ሰዓት ነው ያስተላለፍ ነው። እንግዲህ እኛንን ቦታው ላይ ነበረ። ከአራት ኪሎ ከኛ ቢሮ የእሳቸው ቢሮ ቅርብ ስለነበረ ቀድመን ደረስን። እኛ ቀርተን የኢትዮጵያ ቴሌቪዥን እንዲተላለፍ ያደረግነው እኛ ነው።
ከአቶ ሰጠኝ ጋር አብሮ የነበረው የአማራ መገናኛ ብዙሀን ጋዜጠኛ ጋሻው ፋንታሁን በበኩሉ ከባልደረባው ጋር በምሽቱ ስላከናወኑት ስራ ይናገራል።
በወቅቱ የሆነው ነገር ምንድን ነው? ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የተወሰኑ ሚዲያዎች ቀንደፈሮ ነበር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ለአማራ ቴሌቪዥን ቋሚ ሆነው ጠቅላይ ሚኒስትር ጽህፈት ቤት የሚዘግቡ ተቋማት አሉ እና በወቅቱ የተፈጠረውን ነገር አስመልክቶ ጠቅላይ ሚኒስትሩ መግለጫ ይሰጣሉ የሚል መልእክት አስተላለፉ። እሱን መልእክት መነሻ አድርገን ነው እንግዲህ እኛ በቀጥታ ወደ ቦታው ይሄድ ነው እና ጠቅላይ ሚኒስትር ጽህፈት ቤት ነበረ መግለጫው የሚሰጠው እና 5 ሰዓት አካባቢ ነው እርሳቸው ጋር የደረስ ነው እና የተወሰነ ደቂቃ ግማሽ ሰዓት እንዲሁም ከዛም በላይ የሚሆን ሌሎች ሚዲያዎችን ለመጠበቅ ሞክረናል። ነገር ግን ምሽትም ስለነበረ በዛ ሰዓትም የአብዛኛው ተቋም ሰራተኛ የተለያየ ቦታ ላይ ያለው እና እንዲሁ በቀላሉ መሰብሰብ አይቻልም። የአዲስ አበባን ጉዳይ ታውቂዋለሽ እና የተለያየ ቦታ ስለሚኖር ማለት ነው ካሜራማኑ፣ ቢሮ እንዲሁም ሌሎችም ስለማይኖሩ እኛ አጋጣሚ አንድ ሰፈር ነበር እና ከሄድን በኋላም ቀጥታ እርሳቸው መግለጫ አልሰጡም። ሌሎች ሚዲያዎች ለመጠበቅ ሞክረናል። ከ40 ደቂቃ እስከ 50 ደቂቃ የሚደርስ አካባቢ ሌሎችን ጠብቀናል። ማንም የመጣ የለም። ፋይናሊ ምንድን ነው የተነጋገር ነው እኛ መግለጫውን ወስደን ለሁሉም ሚዲያዎች አድሬስ ማድረግ ነበር።
አቶ ሰጠኝ የጠቅላይ ሚኒስትር አብይ አህመድን መግለጫ ጨርሰው ከወጡ በኋላ በመላ ሀገሪቱ የኢንተርኔት መቋረጥ ስለነበረ እንዴት እንዳስተላለፉት ይናገራል።
ኤዲተሩ ነው የነበረው፣ ሀብታሙ ድረስ ነው የነበረው አብሮን እዛ ደርሶ ነበረ። ኤዲተር ነው እሱ። ጠቅላይ ሚኒስትር በር ላይ ነው የጠበቀን። ልክ ስንወጣ ምን እናድርጋለን? እኛም ወደ ባህር ዳር መላክ አንችልም። እኛ ያው በኢንተርኔት ስለሆነ ከባህት አዲስ አበባ ወደ ባህር ዳር መረጃ የምንላላከው። ስለዚህ ትልቁ አማራጭ በዛው ሰዓት የአማራ ቴሌቪዥንም ሊንክ ያደርጋል። ኢትዮጵያ ቴሌቪዥን መድረሳችን ሁሉንም ሊንክ እንዲደረግ አማራጭ ስለነበረ እንዲተላለፍ አደረግ። ያው መልእክቱ የጋራ ስለሆነ ኢቢሲ በመሄዳችን ሁሉም ቴሌቪዥን እንዲያገኝ ይደረጋል።
ከጠቅላይ ሚኒስትር ጽህፈት ቤት ባገኘነው መረጃ መሰረትም ጥሪው የተላለፈው ለኢትዮጵያ ብሮድካስቲንግ ጭምር ነበር። ነገር ግን የጋዜጠኛው መኖሪያ ቤት አየር ጤና በመሆኑና ከፈለገው ሰዓት ሊደርስ ባለመቻሉ ጠቅላይ ሚኒስትር አብይ በቦታው ለተገኙት የአማራ መገናኛ ብዙሀን ጋዜጠኞች መግለጫውን ሊሰጡ ችለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ወደ መቀሌ እናቀናለን። በዚያ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የጀኔራል ሰዓረ መኮንንና አብረዋቸው የተገደሉት ጡረተኛው ጀኔራል ገዛኸኝ አበራ የቀብር ስነ ስርዓት ተፈጽሟል። በአፈጻጸም ስርዓቱ ላይ ሙሉጌታ ቀጣዩን ዘገባ ልኮልናል።
በስነ ስርዓቱ የትግራይ ክልል ከፍተኛ አመራሮች፣ የጀኔራሎቹ የትግል ጓዶችና ቤተሰብ፣ የመከላከያ ሰራዊት አባላት፣ የፌዴራል መንግስት አመራሮች፣ የክልል መንግስታት ተወካዮች፣ የአባገዳና ሃይማኖት መሪዎች ተገኝተዋል። እንዲሁም ከሀገረ ሱዳን ገዳሪፍ ግዛት የመከላከያና የአስተዳደር ተወካዮች ተገኝተዋል። ለጀኔራሎቹ ክብር ሲባልም 17 ጊዜ መድፍ ተተኩሷል። በቀብር ስነ ስርዓቱ የሽኝት መርሃ ግብር ገዳይና ከገዳይ ጀርባ ያለው አካላት በህግ ይዳኙ የሚል መፈክሮች እየተደመጡ ነበር። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድና ምክትላቸው አቶ ደመቀ መኮንን የሚያወግዝ ቃላት ከወጣቶች በብዛት ተሰምቷል። በስነ ስርዓቱ መልእክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የተሰማቸው ጥልቅ ሐዘን ገልጸው መጽናናትን ተመኝተዋል። በተመሳሳይ በአማራ ክልል አመራሮች የተፈጸመውን ግድያ ማዘናቸውን ገልጸው መጽናናት ተመኝተዋል። ከ31 ዓመታት በፊት በአሰቃቂ ሁኔታ በሐውዜን የተፈጸመውን የአውሮፕላን ድብደባ በሚዘከርበት ቀን አመሻሽ ላይ ይህንን ድርጊት ተፈጽሟል፣ ለዚህም መላ ኢትዮጵያ ሕዝብ አውግዞታል ብለዋል ዶክተር ደብረጽዮን። ከአርባ ዓመት በላይ ለሕዝብ ሲያገለግሉ የነበሩ አመራሮች ናቸው በጸረ ሕዝብና ጸረ ሕገ መንግስት ኃይሎች የተገደሉት ብለዋል። በዚህ ተግባርም ሕዝብ የሰላም ከማስከበር ሂደቱ እና ልማቱን ከማሳለጥ አያስቀረውም ብለዋል።
እንደ ትግራይ በብርሃን የፍርን እንበር አይረዕድን አይንበቀሩም አይስኮንም አይንጠንም።
በኢትዮጵያ ዲሞክራሲ ለማስፋት ተብሎ ታስረው የነበሩ ሕግን ጭምር ተጥሶ ተፈተዋል ያሉት ዶክተር ደብረጽዮን ነገር ግን የጽንፈኞች መፈንጫ ኢትዮጵያ የግርግርና የግድያ ሀገር ሆናለች ብለዋል። የፖለቲካ አሰላለፍም ተዘባርቋል። በዚህም በየዕለቱ የትግሩን ገፈት ቀማሽ እየሆንን በማለት ተናግሯል። በአሁኑ ጊዜም ውሳኔ የሚያስፈልግበት ጊዜ ደርሰናል በማለት ገልጸዋል። ሌሎች የኢትዮጵያ ህዝቦችም ተባብረን ለእነዚህ ጽንፈኛ ኃይሎች የሚገባቸው ቦታ ላይ ልናስቀምጣቸው ይገባል ብለዋል። በዚህ ግድያ በቀጥታ ይሁን በተዘዋዋሪ የተሳተፉ አካላት የፌዴራል መንግስት አጣርቶ ወደ ህግ ሊያቀርብ ይገባል በማለትም ተናግሯል። የጀኔራል ሰዓረ መኮንን እህት ወይዘሪት ማዕርነት ይርጋ ጀኔራል ሰዓረ ጊዜ ኑሯቸው በቤት ውስጥ ሲቀመጡ ቀልድ አዋቂ ተጫዋች ነበሩ ያለች ሲሆን የትግራይ ህዝብ ትዕግስቱ ያጠንክር፣ በተጨማሪም ኢትዮጵያን አንድነታችን እናጠንክር በማለት ተናግራለች። የሜጀር ጀኔራል ገዛኸኝ አበራ ልጅ ሰበሮም በበኩሉ አባቱ ለመስዋዕትነት ገና በለጋ እድሜው ለህዝብ ሲል መውጣቱ ገልጿል። አሁን ደግሞ ወጣቱ ትውልድ ሰማዕታት ያለፉበት ዓላማ እናሳካው በማለት ይጠይቀዋል። የህይወት ታሪካቸው እንደሚያስረዳው ጀኔራል ሰዓረ መኮንን በ1954 ዓ.ም በትግራይ ክልል አስገደ ጽምብላ ወረዳ እንዳባጉና ከተማ ተወልደው ማደጋቸው እስከ ከፍተኛ ወታደራዊ አመራርነት ደርሰዋል። ህገ መንግስት ከወጣ በኋላም ከኮሎኔልነት ማዕረግ ጀምሮ እስከ ጀኔራልነት ደርሰው የመከላከያ ሰራዊት ኢታማዦር ሹም በመሆን እየሰሩ በነበሩበት ጊዜ ነው ህይወታቸውን ያለፈው። ጀኔራል ሰዓረ ባለትዳርና የሁለት ልጆች አባት ነበሩ። ሜጀር ጀኔራል ገዛኸኝ አበራ ደግሞ በ1953 ዓ.ም በትግራይ ክልል አክሱም ተወልደው በከተማው አድገው በህወሀት የትግል ጊዜም በተለይ ደግሞ በማህበራዊ ኢኮኖሚያዊ እንቅስቃሴ የሚያስተባብሩ ነበሩ። ህገ መንግስት ከወጣ በኋላም በመከላከያ ሰራዊት ውስጥ የመከላከያ ሎጂስቲክስ ሲመሩ ቆይተው ጥሮታ እስከወጡበት 2005 ዓ.ም ሰርተዋል። ሜጀር ጀነራል ገዛ ያበራ የአምስት ልጆች አባት ነበሩ። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
ሙልጌታ እናመሰግናለን። ቅዳሜ ዕለት በባህር ዳርና በአዲስ አበባ በከፍተኛ የሀገሪቱ ባለስልጣኖችና በዜጎች ላይ የደረሰው ትልቅ አደጋ ካጋጠመ በኋላ የተለያዩ ጥያቄዎች እዚህም እዛም ይነሳሉ። ጥያቄዎቹን ያሰባሰበችው ጽዮን ግርማ በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የሆኑትን አቶ ንጉሱ ጥላሁንን አናግራችኋለች። ከቃለ ምልልሱ የተወሰነው ክፍል በመቀጠል ይቀርባል።
አቶ ንጉሱ ጥላሁን፣ መጨረሻም ስላገኘኖት ለቃለ ምልልስ በጣም እናመሰግናለን። ከትላንትና ጀምረን በአጠቃላይ የአማራ ክልል ባለስልጣናትንም የፌዴራል ፖሊስንም ለማግኘት ከፍተኛ ጥረት እያደረግን ነበር። እንግዲህ ዛሬ ተሳክቶልናል፣ እርስዎን አግኝተናል፣ እናመሰግናለን። አሁን የት ነው የሚገኙት?
እኔ አሁን ባህር ዳር ነው ያለሁት።
አሁን የባህር ዳርን የሰላም የጸጥታና የደህንነት ሁኔታ እየተቆጣጠረ አመራር እየሰጠ የሚገኘው አካል ማን ነው? በአጠቃላይ የአማራ ክልልን ማለት ነው።
አጠቃላይ አማራ ክልልን እየመራ እየተቆጣጠረና አቅጣጫ እየሰጠ ያለው በህገ መንግስቱ መሰረት በክልሉ ህገ መንግስትም ማለቴ ነው ምክትል ርዕሰ መስተዳድሩ ነው። ርዕሰ መስተዳድሩ በማይኖሩበት ጊዜ አውቶማቲካሊ ምክትል ርዕሰ መስተዳድሩ ተተክቶ ይሰራል። በዚህም መሰረት በባለፈው ሰሞን ይሄ ችግር እንደተከሰተ እንደገለጽ ነው ክቡር አቶ ላቅ አያሌው የክልሉን መንግስት በመምራት ላይ ነው ያለው።
ይሄ ችግር ከተከሰተ በኋላ ፌዴራልና የመከላከያ ፖሊስ ወደ ቦታው መግባቱ ተገልጾ ነበረ። ስለዚህ የጸጥታውን አጠቃላይ ሰዎችን በቁጥጥር ስር የማዋል ሁኔታውን የመከታተል ፖሊስ የማስተማራቱን ስራ ማን ነው የሚሰራው?
በዋናነት የሚሰራው አሁንም ክልሉ ነው፣ የክልሉ መንግስት ነው። በዋናነት የክልሉ የጸጥታ መዋቅር በግንባር ቀደምትነት የሚሰራው ሆኖ ከክልሉ ጸጥታ መዋቅር አቅም በላይ የሆኑ በሆኑ ጉዳዮች ክልሉ በሚጠይቅበት ጊዜ የፌዴራል መንግስቱ ድጋፍ እንደሚያደርግ ይታወቃል። በዚህ መሰረት የመከላከያ ሰራዊት እና የፌዴራል ፖሊስ እንደዚሁም የፌዴራል መንግስቱ የምርመራና የአጣሪ ቡድን ከዛም ባሻገር ደግሞ እኔንና መሰል አመራሮችን ከዚሁ ከክልሉ የነበር ድጋፍ ለማድረግ ክልሉን ይህንን ችግር ተባብሮና ተጋግዞ ለመሻገር በመደገፍ ላይ ነው ያለ ነው። በዋናነት ግን ክልሉን የሚመራው ቅድም እንዳልኩት የክልሉ መንግስት በምክትል ርዕሰ መስተዳድሩ በሚመራው አግባብ ነው።
ይሄ አደጋ እንደደረሰ የፌዴራል ፖሊስና የመከላከያ ፖሊስ እንዲገባ ጥሪ ያደረገው እርዳታ ድጋፍ እንዲደረግ ጥሪ ያቀረበው አካልስ ማን ነው? የሰማችሁት የቃለ ምልልሱን የመጀመሪያ በጣም ጥቂት ክፍል ነው። የዚህን የቃለ ምልልስ ክፍል አንድ ከምሽቱ 3 ሰዓት በሚኖረን መደበኛ የቪኦኤ አምሃሪክ ፕሮግራማችን እናቀርባለን። ሙሉን ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ ተከታተሉት። ቀሪውን ደግሞ በነገው ክፍል ይዘን እንመለሳለን። ለዛሬው ሰዓት በማብቃቱ ጉዟችንን እዚህ ላይ አቁመናል።
ስናስተናግዳችሁ የነበር ነው ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬውን ዝግጅት ሲያቀናብርልን የቆየው እስካሁን ድረስ ሞክቢል ያቤሮ ነው። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።
ደህና ደሩ።
Kun Radio Sagale Americati. Radio Sagale America, with a tacabagan jumatat, galgalakisa, salam awalaka, jalkabagas.